የዮሐንስ ወንጌል ምዕራፍ 19 ከዚህ በኋላ ጲላጦስ ኢየሱስን ወስዶ አስገረፈው። ወታደሮቹም የሾህ አክሊል ጎንጉነው በኢየሱስ ራስ ላይ አደረጉ፣ ቀይ ካባም አለበሱት። ወደ እርሱም እየመጡ በማፌዝ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስ እንደገና ወደ ውጭ ወጥቶ እነሆ ምንም በደል እንዳላገኘሁበት እንድታውቁ እርሱን ወደ ውጪ አወጣላችኋለሁ አላቸው። ስለዚህ ኢየሱስ የእሾህ አክሊል ደፍቶና ቀይ ካባ ለብሶ ወደ ውጪ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ሎሌዎች ኢየሱስን ባዩት ጊዜ ስቀለው፣ ስቀለው እያሉ ጮኹ። ጲላጦስ ግን እኔ በበኩሌ ምንም በደል አላገኘሁበትም፣ ብትፈልጉ እናንተ ወስዳችሁ ስቀሉት አላቸው። አይሁዳውያንም እኛ ሕግ አለን፣ ይህ ሰው ራሱን የእግዚአብሔር ልጅ ስላደረገ በሕጋችን መሠረት መሞት ይገባዋል አሉ። ይህን ሁሉ ንግግር በሰማ ጊዜ ጲላጦስ በይበልጥ ፈራ። ወደ ግቢው ገባና ኢየሱስን አንተ ከየት ነህ ሲል ጠየቀው። ኢየሱስ ግን ምንም አልመለሰለትም። ስለዚህ ጲላጦስ አትነግረኝምን? እኔ ልፈታህ ወይም ልሰቅልህ ሥልጣን እንዳለኝ አታውቅምን አለው። ኢየሱስም ከእግዚአብሔር ሥልጣን ባይሰጥህ ኖሮ በእኔ ላይ ምንም ሥልጣን ባልኖረህ ነበር። ሆኖም ላንተ አሳልፎ የሰጠኝ የባሰ ኀጢአት አለበት አለው። ጲላጦስ ይህን የኢየሱስን አነጋገር በሰማ ጊዜ ፈቶ ሊለቀው ፈልጎ ነበር። አይሁዳውያን ግን ይህን ሰው ከፈታኸው የሮም ንጉሠ ነገሥት የቄሳር ወዳጅ አይደለህም፣ ምክንያቱም ራሱን ንጉሥ የሚያደርግ ሁሉ የቄሳር ጠላት ነው እያሉ ጮኹ። ጲላጦስ ይህን በሰማ ጊዜ ኢየሱስን ወደ ውጪ አስወጥቶ ጠፍጣፋ ድንጋይ በተባለው ስፍራ በፍርድ ወንበር ተቀመጠ። ይህ ስፍራ በዕብራይስጥ ቋንቋ ገበታ ይባላል። የፋሲካ ዝግጅት ቀን ነበረ። ጊዜውም ወደ 6 ሰዓት ገደማ ነበረ። በዚያን ጊዜ ጲላጦስ አይሁዳውያንን እነሆ ንጉሣችሁ አላቸው። እነርሱ ግን ወዲያው ሰደው፣ ወዲያው ሰደው፣ ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለውን አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ሲሉ መለሱለት። በዚህ ጊዜ ኢየሱስ እንዲሰቀል ጲላጦስ አሳልፎ ሰጣቸው። እነርሱም ኢየሱስን ይዘው ወሰዱት። ከዚህ በኋላ ኢየሱስ መስቀሉን ተሸክሞ የራስ ቅል ወደሚባለው ስፍራ ወጣ። ይህ ስፍራ በዕብራይስጥ ቋንቋ ጎልጎታ ይባላል። እዚያ ሰቀሉት። ኢየሱስን በመካከል አድርገው ከእርሱ ጋር ሌሎችንም 2 ሰዎች በግራና በቀኝ ሰቀሉ። ጲላጦስ የናዝሬቱ ኢየሱስ የአይሁድ ንጉሥ የሚል ማስታወቂያ ጽፎ በመስቀሉ ላይ እንዲኖር አደረገ። ኢየሱስ የተሰቀለበት ስፍራ ለከተማ ቅርብ ስለነበር ብዙዎች አይሁዳውያን ማስታወቂያውን አነበቡት። ማስታወቂያውም የተጻፈው በዕብራይስጥ፣ በላቲንና በግሪክ ቋንቋ ነበር። የአይሁዳውያን ካህናት አለቆች ጲላጦስን አንተ የአይሁድ ንጉሥ ብለህ አትጻፍ፣ ነገር ግን ይህ ሰው እኔ የአይሁድ ንጉሥ ነኝ ብሏል ብለህ ጻፍ አሉት። ጲላጦስ ግን የጻፍሁትን ጽፌአለሁ ሲል መለሰ። ወታደሮቹ ኢየሱስን ከሰቀሉት በኋላ ልብሶቹን ወስደው ለእያንዳንዱ ወታደር 1 ክፍል እንዲደርስ በ4 ከፋፈሏቸው። እጀ ጠባቡንም እንዲሁ አደረጉ። ነገር ግን እጀ ጠባቡ ሳይሰፋ ከላይ እስከታች ወጥ ሆኖ የተሠራ ነበር። ስለዚህ ወታደሮቹ ለማን እንደሚደርስ ለማወቅ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም የሆነው ልብሴን ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉ የሚለው የመጽሐፍ ቃል እንዲፈጸም ነው። ወታደሮቹም እንዲሁ አደረጉ። በኢየሱስ መስቀል አጠገብ እናቱና የእናቱ እህት የቀልዮጳ ሚስት ማርያምና መግደላዊት ማርያም ቆመው ነበር። ኢየሱስ እናቱንና የሚወደውን ደቀ መዝሙር አጠገቡ ቆመው ባያቸው ጊዜ እናቱን እናቴ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን ይህችውልህ እናትህ አለው። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉም ነገር እንደ ተፈጸመ አውቆ በመጽሐፍ የተጻፈውም ቃል እንዲፈጸም ጠማኝ አለ። እዚያ ሆምጣጤ የሞላበት ዕቃ ተቀምጦ ነበር። ስለዚህ እዚያ የነበሩ ሰዎች ሆምጣጤውን በስፖንጅ ሞሉና በሂሶጵ እንጨት አንጠልጥለው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከቀመሰ በኋላ ተፈጸመ አለ። ራሱን ዘንበል አድርጎም ነፍሱን አሳልፎ ሰጠ። ከዚህ በኋላ አይሁዳውያን ባለስልጣኖች የተሰቀሉትን ሰዎች ጭን ሰብረው ከመስቀል እንዲያወርዷቸው ጲላጦስን ለመኑት። ይህንንም ያደረጉበት ምክንያት የሰንበት ዝግጅት ቀን ስለነበረና ያ ሰንበትም ትልቅ በዓል ስለሆነ በሰንበት ቀን ስጋቸው በመስቀል ላይ እንዳይሆን ነበር። ስለዚህ ወታደሮቹ ሄደው ከኢየሱስ ጋር የተሰቀሉትን ሰዎች ጭን ሰበሩ። ወደ ኢየሱስ በሄዱ ጊዜ ግን እርሱ ቀደም ብሎ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከወታደሮቹ አንዱ ጎኑን በጦር ወጋው፣ ወዲያውኑ ከጎኑ ደምና ውሃ ወጣ። ይህንን ያየ እናንተ እንድታምኑ መሰከረ፣ ምስክርነቱም እውነት ነው፣ የሚናገረውም እውነት እንደሆነ እርሱ ያውቃል። ይህም የሆነው ከእርሱ አንድ አጥንት እንኳ አይሰበርም የሚለው የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላ የትንቢት መጽሐፍ ያንን የወጉትን ያዩታል ይላል። አይሁዳውያን ባለስልጣኖችን በመፍራት በስውር ኢየሱስ ደቀ መዝሙር የነበረው የአርማትያሱ ዮሴፍ የኢየሱስን አስከሬን ለመውሰድ ጲላጦስን ለመነ። ጲላጦስም ፈቀደለት። ስለዚህ ዮሴፍ ሄዶ አስከሬኑን ወሰደ። ከዚህ በፊት በሌሊት ወደ ኢየሱስ ሄዶ የነበረው ኒቆዲሞስም 25 ኪሎ ግራም የሚያህል የከርቤና የሬት ቅልቅል ይዞ መጣ። ሁለቱ ሰዎች የኢየሱስን አስከሬን ወስደው እንደ አይሁዳውያን አገናነዝ ልማድ ከሽቶ ጋር በቀጭን ልብስ ከፈኑት። ኢየሱስ ተሰቅሎ በነበረበት ቦታ አንድ የአትክልት ስፍራ ነበረ። በዚያም የአትክልት ስፍራ ውስጥ ማንም ያልተቀበረበት አዲስ መቃብር ነበር። የአይሁድ ሰንበት ዝግጅት ቀን ስለነበረና መቃብሩም ቅርብ ስለነበረ የኢየሱስን አስከሬን እዚያ ቀበሩት።